ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
ኢትዮጵያ አዲስ ጠቅላይ ሚኒስትር ሾማለች። የጋቢና ጉዞ ተጀምሯል። ከመስታወት አራጋው ጋር ለ30 ደቂቃዎች አብረናችሁ ጫፍ እንደርሳለን።
ሰላም እንደምናመሻችሁ። ዶክተር አብይ አህመድ በዛሬው ዕለት የኢትዮጵያ ጠቅላይ ሚኒስትር ሆነው ቃለ መሐላ ፈጽመዋል።
ስራዬን ለመፈጸም ቃል እገባለሁ።
ጠቅላይ ሚኒስትር ዶክተር አብይ አህመድ ስልጣን ከተረከቡ በኋላ ባደረጉት ንግግር የዴሞክራሲያዊ ስርዓት ግንባታ፣ የሀገሪቱ የጸጥታና የምጣኔ ሀብት የመሳሰሉ ጉዳዮች ላይ አትኩረዋል። የጠቅላይ ሚኒስትሩን ንግግር አስመልክቶ የተቃዋሚ ፓርቲዎች የሰጧቸውን አስተያየቶች ይዘናል። በቅድሚያ በሀገር ውስጥ ከሚንቀሳቀሱት መያድና ኦፌኮ እንስማ።
ኢህአዴግ ዴሞክራሲያዊ ስርዓትን እየገነባ እንደሆነ አለበት ንግግር ውስጥ። እኛ ደግሞ ኢህአዴግ ዴሞክራሲያዊ ስርዓትም ሆነ ሀቀኛ ፌዴራላዊ ስርዓትን ለመፍጠር አልተሳካለትም ነው የምንለው።
ኢትዮጵያ ውስጥ ያለውን ችግር ኢህአዴግ ብቻውን ይፈታል ብዬ አልገምትም።
በውጭ ሀገር የሚኖሩ ኢትዮጵያውያንንና ድርጅቶችንም አስመልክቶ የእርቅ ጥሪ አቅርበዋል። እነሱስ ምን ይላሉ?
እድል ልንሰጠው ይገባል። ቆራጥነት ይጠይቃል፣ መስዋዕትነት ይጠይቃል። ለዚህ የተዘጋጀ ይመስላል።
ትልቁ ነገር ተግባር ስለሆነ በተግባር ወደፊት የምናየው ይሆናል።
ወደ ተለያዩ አካባቢዎች ደግሞ ስልክ ደውለን ዜጎች የሰጧቸውን አስተያየቶች አካተናል።
ከሐረማያ ዩኒቨርሲቲ ነው። አሁን ራሱ ልጆች በቴሌቪዥን እያዩ አሁን የጨውት እሱ ነው። ዶክተር አብይ ስረክብ ከኃይለማርያም ደሳለኝ ለእኛ ለተማሪዎችም ለወጣቶችም ስርዓቶች በዚህ ሀገር በዙበት ታይም እና ዶክተር አብይን ማግኘታችን በጣም ደስ ብሎናል።
በቃ አዲሱ ሲመረጥ ደስ ይላል።
ሁሉንም ከዝግጅቶቻችን ታገኛላችሁ። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ቀዳሚው ዜናችን የጠቅላይ ሚኒስትርን መመረጥ አስመልክቶ ነው። ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር እንዲሆኑ አጽድቆ አዲሱ መራሄ መንግስት ቃለ መሐላ ፈጽመዋል። ዶክተር አብይ ኢህአዴግ ወደ ስልጣን ከዘለቀ ወዲህ አራተኛው የፓርቲው ጠቅላይ ሚኒስትር መሆናቸው ነው። አዲስ አበባ የሚገኘው የአሜሪካ ኤምባሲ ስነ ስርዓቱን ከሰላማዊ የስልጣን ሽግግር ሲል አድናቆቱን ገልጿል። በህገ ወጥ ፍልሰት ላይ ለሁለተኛ ተከታታይ ቀን የትዊተር ዘመቻ እያደረጉ ያሉት ዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ ሀገራችን በፍልሰተኞቹ እየተሰረቀች ነው ብለው አማረዋል። ወደ 1100 የሚሆኑ ፍልሰተኞች ከማዕከላዊ አሜሪካ ደህንነትና ሁከትን እየሸሹ ጥገኝነት ፍለጋ ወደ ሀገራችን ይጎርፋሉ ብለዋል። ሜክሲኮ ግዙፉ ሲሉ የጠሩትን የፍልሰተኞች ጉዞ የማቆም ሙሉ ኃይል እንዳላት የጠቆሙት ሚስተር ትራምፕ አሁንም ሀገሪቱ ባላት የድንበር ሕግ መሰረት ፍልሰቱን እንድታስቆም ጠይቀዋል። ከዩናይትድ ስቴትስ ወደ ቻይና በሚገቡ ምርቶችና ሸቀጦች ላይ ቤጂንግ እስከ 25 ከመቶ የሚደርስ ተጨማሪ ታሪፍ ደነገገች። የቻይና መንግስት የወሰደው ውሳኔ እስከ 3 ቢሊዮን የአሜሪካ ዶላር የሚገመት ተጨማሪ ታክስ ሲሆን ታሪፉ የተጣለው በአሳማ ተዋጽኦዎች፣ በአትክልትና ሌሎችም ከዩናይትድ ስቴትስ በሚወጡ ምርቶች ላይ መሆኑ ታውቋል። የቤጂንግ እርምጃ የተከተለው የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በቅርቡ በተለያዩ ቻይና ሰራሽ የሆኑ ምርቶች የደነገጓቸውን ተጨማሪ ቀረጦች ውሳኔ ተከትሎ ነው። በመጨረሻም ከሶሪያ ዋና ከተማ ደማስቆ ወጣ ብላ ከምትገኘው የምስራቅ ጉታ አካባቢ ሰላማዊ ሰዎችን የማስወጣት ስራ መጀመሩን የሀገሪቱ መንግስት አስታውቋል። አካባቢው በግዙፉ የተቃዋሚዎች ቡድን ቁጥጥር ስር ላይ የሚገኝ ግዙፍ ይዞታ መሆኑንም መንግስቱ አስታውቋል። የእስላም ሰራዊት ተብሎ የሚጠራው አማጺ ቡድን በከበባ ስር ከምትገኘው ዱማ ከተማ ሰላማዊ ሰዎችን ሰሜን ኮሪያ ሶሪያ ውስጥ ወደምትገኘው ጃራብሉስ እያጓጓዙ ናቸው። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን ልምራችሁ።
የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
Gabina VOA. Let's cross boundaries together.
ኢትዮጵያ በዛሬው ለታ አዲስ ጠቅላይ ሚኒስትር ሾማለች። በህዝብ ተወካዮች ምክር ቤት ፊት ቀርበው ቃለ መሐላ ይፈጸሙት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ በይፋ በፈቃዳቸው ስራ ከስራቸው ከተሰናበቱት ኃይለ ማርያም ደሳለኝ ስልጣኑን ተረክበዋል።
ዶክተር አብይ አህመድ በዛሬው ለት በህዝብ ተወካዮች ምክር ቤት ፊት ቀርበው የኢፌዴሪ ጠቅላይ ሚኒስትር ሆኜ ስሰየም ለህገ መንግስቱ ታማኝ በመሆን ከሀገሪቱና ከህዝቡ የተጣለብኝን ኃላፊነት በቅንነት በታታሪነት እንዲሁም ህግና ስርዓትን መሰረት በማድረግ ስራዬን ለመፈጸም ቃል እገባለሁ።
ቃለ መሐላ ከፈጸሙ በኋላ ዶክተር አብይ አህመድ ባደረጉት ንግግር በኢትዮጵያ ከዲሞክራሲያዊ ስርዓት ግንባታ አንስቶ የሰላምና ጸጥታ ጥበቃ፣ የህዝቦች ተባብሮና ተሳስሮ መኖርና መስራት እንደዚሁም በምጣኔ ሀብት ጉዳዮች ላይ አተኩረዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ ልኳል።
ሽግግሩ ተከናውኗል። ወጣቱ ዶክተር አብይ አህመድ በይፋ የኢትዮጵያ ጠቅላይ ሚኒስትር ሆነዋል። በትንሳኤ በዓል ዋዜማ ብቅ ያሉት መሪ ለአገሪቱ የዲሞክራሲ ሂደት ትንሳኤ ለቀጠለው ፖለቲካዊ ችግር መፍትሄ እንደሚያመጡ ተስፋ የጣሉ በርካቶች ናቸው። ዛሬ በፓርላማው ያደረጉት ንግግር ያገኘው ተቀባይነት፣ በአዳራሹም የፈጠረው ድባብ ደግሞ እንደ አንድ ማሳያ ይጠቀሳል። በኢህአዴግ መሪዎች ያልተለመደ የንግግር አቀራረብ ያሳዩት መሪ የሰጡት ተስፋ፣ የገቡትም ቃል የበርካቶችን ጆሮ መያዝ የቻለ ይመስላል። የስልጣን ሽግግሩን ተከትሎ አዲስ ምዕራፍ እንዲጀመር ጥሪ አቅርበዋል ዶክተር አብይ በዚህ የመጀመሪያ ንግግር።
በታሪካችን በተለያዩ አጋጣሚዎች አዲስ የፖለቲካ ምዕራፍ የመጀመር ድሎችን አግኝተን ብዙዎቹን በወጉ ሳንጠቀምባቸው አመልጠውናል። አሁንም ይህ የስልጣን ሽግግር አዲስ ምዕራፍ የምንጀምርበት ሌላ ታሪካዊ እድል ነው። በመሆኑም በከፍተኛ ኃላፊነት ስሜት ልንጠቀምበት ይገባል።
ከዚህ ፓርቲ ኢህአዴግ ያሳካቸው በርካታ ድሎች እንዳሉ ሁሉ በዚያው መጠን በፍጥነት መቀረፍ ያለባቸው በርካታ ጉድለቶች እንዳሉ አዲሱ ጠቅላይ ሚኒስትር ተናግረዋል። ዋናው ቁም ነገርም አገራችንን ከፍ ወደ ዓለም ራፍ ማሸጋገርና አንድነቷን ጠብቃ የምትቆይበትን ሁኔታ በቀጣይነት ያረጋግጡ መሄድ ነው ብለዋል። የኢትዮጵያና የኢትዮጵያውያን አንድነትም እጅግ ጠንካራ መሆኑን በመጥቀስ
ማንነታችን እንዳይለያይ ሆኖ የተሰናሰለ እንዳይነጣጠል ሆኖ የተገመደ የተዋደደና የተዋሃደ ነው። አማራው በካራ ማራ ለሀገሩ ሉዓላዊነት ተሰውቶ የካራ ማራ አፈር ሆኖ ቀርቷል። ትግራዋይ በመተማ ከሀገሬ በፊት አንገቴን ውሰዱ ብሎ የመተማ አፈር ሆኗል። ኦሮሞው በአድዋ ተራሮች ላይ ስለ ሀገሩ ደረቱን ሰጥቶ የሀገሩን ሉዓላዊነት ለማስጠበቅ ከአድዋ አፈር ተቀላቅሏል። ሶማሌው፣ ሲዳማው፣ ቤንሻንጉሉ፣ ወላይታው፣ ጋምቤላው፣ ጉራጌው፣ አፋሩ፣ ስልጤው፣ ከምባታው፣ ሀዲያው፣ ሀረሪው እና ሌሎችም የኢትዮጵያ ህዝቦች ሁሉ በባድመ ከሀገሬ በፊት እኔም ብለው እንደወደቁ ከባድመ አፈር ተዋህደዋል። አንድ ኢትዮጵያዊ አባት እንዳሉት እኛ ስንኖር ሰዎች ስናልፍ አፈር ስናልፍ ሀገር እንሆናለን። የትኛውም ኢትዮጵያዊ ክቡር ስጋና ደም በየትኛውም ኢትዮጵያ ክፍል ውስጥ አፈር ሆኖ ታገኙታላችሁ። ኢትዮጵያውያን ስንኖር ኢትዮጵያዊ፣ ስንሞት ደግሞ ኢትዮጵያ እንሆናለን።
ጠቅላይ ሚኒስትር አብይ አህመድ ስለ ኢትዮጵያ ታሪክ፣ ኢትዮጵያዊነትና የቀጠለ ጥንካሬው የጠቀሱት በተደጋጋሚ ነው። ንግግራቸውን እስከዛሬ በገዢው ፓርቲ መሪዎች ከተደረጉት ለየት ከሚያደርጉት ነጥቦች አንዱ ይሄው መሆኑን ባለሙያዎችና ሌሎች አስተያየት ሰጪዎች ይናገራሉ። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ከፍተኛው የመንግስት ስልጣን የመጡት ሀገሪቱ ባልተቋጩ ፖለቲካዊ ቀውሶች ውስጥ ባለችበት ወቅት ነው። አቶ ኃይለ ማርያም ወደ ጠቅላይ ሚኒስትርነት ሲመጡ በሀገሪቱ ያለው ፖለቲካዊ ችግር እንደዚህ እንዳሆኑ የጎላል ነበር። ያኔ አቶ ኃይለ ማርያም የሞሉት የተፈጠረ ክፍተት ነው ይላሉ ተንታኞች። ደግሞ ሚያድግ ውስጣዊ አንድነት ነበረው። የአራት ፓርቲዎች ግንባር መሆኑ እስኪዘነጋ ድረስ ከቀበሌ ሊቀመንበር እስከ ጠቅላይ ሚኒስትር በሚገባ የሚናበቡበት አንድነት። ዛሬ ሁኔታው ተቀይሯል። ይህ መሆን ከጀመረም ጥቂት አመታት ተቆጥረዋል። በዚያ ሂደት ውስጥም በርካታዎች ህይወታቸውን አጥተዋል። ይህንን በጸጸት ጭምር ያስታወሱት አዲሱ ጠቅላይ ሚኒስትር ሊደገም እንደማይገባው ይቅርታ በመጠየቅ ጭምር ተናግረዋል።
መስዋዕትነት ለከፈሉ የመብት ተከራካሪዎች፣ ፖለቲከኞች፣ በቅጡ ሳይባርቁ ህይወታቸው ለተቀጠፈ ለውጥ ፈላጊ ወጣቶች፣ ለስነልቦናዊና አካላዊ ቀውስ ለተዳረጉ ቤተሰቦችና ግለሰቦች ከልብ የመነጨ ይቅርታ እጠይቃለሁ። እንዲሁም ሰላም ለማስከበርና ህገ መንግስታዊ ግዴታቸውን ለመወጣት ሲንቀሳቀሱ ህይወታቸውን ላጡ የጸጥታ ኃይሎች አባላት ለከፈሉት መስዋዕትነት ያለኝን አድናቆትና አክብሮት ለመግለጽ እፈልጋለሁ። ለተፈጠሩት ችግሮች እልባት በማበጀት ህዝባችንን እንደምንክስም ጭምር በዚሁ አጋጣሚ ቃል እገባለሁ።
የፖለቲካ ምህዳሩን ለማስፋትና በአገር ውስጥ ተመዝግበው ለሚንቀሳቀሱ ፓርቲዎች ምቹ ሁኔታ ለመፍጠር እንደሚሰሩም ነው ጠቅላይ ሚኒስትሩ ያረጋገጡት።
ክብሯን የተፎካካሪ ፖለቲካ ፓርቲ አመራሮች፣ ከኢህአዴግ ውጭ ያሉ ፓርቲዎችን የምናይበት መነጽር እንደ ተቃዋሚ ሳይሆን እንደ ተፎካካሪ፣ እንደ ጠላት ሳይሆን እንደ ወንድም፣ አማራጭ ሀሳብ አለኝ ብሎ እንደመጣ ሀገሩን እንደሚወድ የዜጋ ስብስብ ነው። ስለዚህ ተፎካካሪ ፓርቲዎች በነጻነት እንዲንቀሳቀሱ የተመቻቸና ፍትሃዊ የመወዳደሪያ ሜዳ እንዲኖር በመንግስት በኩል ጽኑ ፍላጎት ያለ በመሆኑ ስለ ሰላምና ፍትህ በልዩ ልዩ መንገድ የምትታገሉ የተፎካካሪ ፓርቲ መሪዎች አብሮነታችንንና ሰላማችንን አደጋ ላይ የሚጥሉ በብሔራዊ ጥቅሞቻችንም አሳልፈው የሚሰጡ የአስተሳሰብ መስመሮችን በአርቆ አስተዋይነትና ሀገራዊ ፍቅር በሰጥቶ መቀበል መርህ የተሻለ የፖለቲካ ባህል ለመፍጠር የምናደርገውን ጥረት እንድታግዙ ጥሪዬን አስተላልፋለሁ።
በተለያዩ የዓለም ሀገራት የሚኖሩ ኢትዮጵያውያንም የአዲሱ ጠቅላይ ሚኒስትር ንግግር ትኩረት ነበሩ። እውቀትና ልምዳችሁን ይዛችሁ መመለስ ለምትፈልጉ እጃችንን ዘርግተን እንቀበላችኋለን ያሉት
በሀገር ውስጥም ሆነ በስደት ከሀገር ውጭ የምትኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን በሙሉ ከልባችን ይቅር ተባብለን የትናንትናውን ምዕራፍ ዘግተን በብሔራዊ መግባባት ወደ ቀጣይ ብሩህ ሀገራዊ ምዕራፍ እንሸጋገር ዘንድ ጥሬን አቀርባለሁ።
የተቃዋሚ ፓርቲ መሪዎች ኖት ሊነሱ የሚገባቸው ነጥቦችም እንዳልተነሱ ጠቁመዋል። ዋናው መፈተኛ ግን ተግባር ነው ያሉም አሉ። መለስካቸው አመሃ ስርስሩን ይዟል።
አዲሱ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ቃለ መሐላቸውን ከፈጸሙ በኋላ ያደረጉትን ንግግር በሚገባ ተከታትያለሁ ያሉኝ የሰማያዊ ፓርቲ ሊቀመንበር አቶ የሺዋስ አሰፋ ናቸው። በኢህአዴግ ታሪክ የኢትዮጵያን ሕዝብና ኢትዮጵያን በሚገባቸው ማዕረግ ጠርቶ የተደረገ በጣም ጥሩ የሚባል ንግግር ነው ነበር ያሉት አቶ የሺዋስ። ይሁንና ወደ ዝርዝር ጉዳዮች ሲገባ በድፍረትና ጠንከር ተደርጎ ሊነገሩ ይችሉ የነበሩ ጉዳዮች በዚያ መጠን አልተነገሩም ብለዋል። ለምሳሌ በዴሞክራሲያዊ ስርዓት ግንባታ ላይ
በእርግጥ ያደረጓቸው ንግግሮች ቅድም እንደገለጽኩት ጥሩና የሚጠበቁ ናቸው። ግን ደፈር ተብለው ያልተነኩም ነጥቦች እንዳሉ ይሰማኛል። ለምሳሌ የዴሞክራሲ ስርዓት ግንባታ ብለው የሄዱበት ነጥብ ላይ ተቋማት ሙሉ በሙሉ በአገዛዙ እጅ ናቸው። እነዚህ ተቋማት የትልቆች መኳገሮች ዲሞክራሲ ያደገው ተቋማት ነጻ ስለሆኑ ነው። ምርጫ ቦርድ ነጻ አለመሆኑን ደፈር አድርገው መናገር ቢችሉ ከዚህ የበለጠ የህዝብ ጆሮ ያገኙ እንደነበር አስባለሁ። ፍርድ ቤትን ነክተውታል። ሚዲያው የገዢው ብቻ ፕሮፓጋንዳ ማስተላለፊያ መሆኑን ያውቁታል። እንግዲህ ይህን ከዚህ በላይ ስመራመድ ይችላሉ ወይም እኔ ሲምፓታይዝ አደርጋለሁ ለሳቸው። ስለዚህ አሁን ለምሳሌ የጠቀሱት የብሔራዊ መግባባት የእርቅና ብሔራዊ መግባባት ሊኖር የሚችለው እነዚህ ተቋማት ሪፎርም ሲደረጉ ነው። ጥሪ አቅርበዋል ለተቃዋሚዎችም። እሱን ስንጠራ ይዘን የምንቀርበው ነገር ተቋማት እስካሁን ሰው የሞተባቸው የቆሰለባቸው ብዙ ትግል የተደረገባቸው እነዚህ የስልጣን መያዣ ሆነው የቆዩ ተቋማት በተለይ ሚዲያው በንጉሱም በደርግም በኢህአዴግም እንደዛው ነው። ፍርድ ቤትም ከነ መንግስቱ ነዋይ ፍርድ ጀምሮ ብዙ ነገሮችን ማየት ይቻላል። አሁንም እነ እስክንድር እስካሉበት ድረስ ያለው ፍርድ ቤቱ አገልጋይ ሆኖ ነው ተቀሰውታል። እናመሰግናለን ለዚህም ለመስዋዕትነት ለከፈሉትም በግልጽ ይቅርታ ጠይቀዋል። ጥሩ ርምጃ ነው ይሄም። ስለዚህ ተቋማትን ሪፎርም ማድረጉ ላይ መሃል ለመሃል ነው ያለፉት እና እንግዲህ በተግባር ስንመጣ እኛም ይዘን ስንሄድ ነጥቦቹን ፍጥጥ ብለው የሚመጡት የተቋማት ነጻ ለመሆን ነው።
የመላው ኢትዮጵያ አንድነት ድርጅት ሊቀመንበር ዶክተር በዛብህ ደምሴም የዶክተር አብይ ንግግር በእጅጉ እንዳስደሰታቸው ተናግረዋል። እሳቸውም ግን ጥርጣሬ እንዳላቸው አልሸሸጉም። ላለፉት 3 ዓመታት ያህል ሀገሪቱ የፖለቲካ አለመረጋጋት ስላጋጠማት ገዢው ፓርቲ መላ ሲፈልግ እንደነበረ ተቁመው አዲሱ ጠቅላይ ሚኒስትርም ይህን ተከትሎ በመሾማቸው ሁኔታውን ለመለወጥ ፍላጎት እንዳላቸው በንግግራቸው እንዳመለከቱ ያስታውሳሉ። በእሳቸው አመለካከት ግን ኢህአዴግ ዛሬ ኢትዮጵያ የገባችበትን ችግር ብቻውን ሊፈታው እንደማይችል ጠቅሰው ከተቃዋሚዎች ጋር ለመስራት ያቀረቡትን ጥሪ በአዎንታ የተቀበሉት ይመስላሉ። ዶክተር በዛብህ ደምሴ
አዲስ አስተዳደር ሲመሰርቱ ከተቃዋሚው ጋር አብረው ለመስራት ኢትዮጵያን ለመገንባት የኢትዮጵያን አንድነት ለመጠበቅ መስራት ይኖርባቸዋል ብዬ ገምታለሁ። ምክንያቱም ኢትዮጵያ ውስጥ ያለውን ችግር ኢህአዴግ ብቻውን ይፈታል ብዬ አልገምትም። ኢህአዴግ ኢትዮጵያ እንዳለች እንድትቆይ የሚፈልግ ከሆነ ማለትም በዶክተር አብይ አመራር የህዝቡንና የተቃዋሚውን ድምፅ ሰምቶ ያንን እነሱ የሚጠይቁትን ነገሮች በመተባበር በመነጋገር ጠረጴዛ ዙሪያ ተቀምጦ መፍትሄ ማግኘት ይኖርበታል ብዬ ገምታለሁ። ያ ካልሆነ የኢትዮጵያ ችግር ይቀጥላል እንጂ መፍትሄ ያገኛል ብዬ አልገምትም።
የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር ዶክተር መረራ ጉዲና በበኩላቸው የዛሬው የጠቅላይ ሚኒስትር ዶክተር አብይ አህመድ ንግግር በቋንቋም ሆነ በይዘቱ የሚመሰገንና አዲስ ነው ቢሉም እስከ ዛሬ ከነበረው ተመክሮ አኳያ አሁንም ለማመን እንደሚቸገሩ ይናገራሉ። ዋናው ማጠንጠኛው ተግባሮች እንደሆነም ዶክተር መረራ በአጽንኦት ተናግረዋል።
ከሁሉም በላይ የተግባር ጉዳይ ኢህአዴግ 1001 ጊዜ በላይ ለኢትዮጵያ ሕዝቦች ተመሳሳይ ነገሮችን ቃል ኪዳን ገብቷል። የተግባር ፈተና ግን 1001 ጊዜ ወርቋል። ስለዚህ ይህንን ለማለፍ የሚያስችል ዝግጅት ነው ያለ ወይስ የለውም የሚለው በጣም ያስቸግራል። ምክንያቱም ኢህአዴግ ዲሞክራሲያዊ ስርዓቱን እየገነባ እንደሆነ አለበት ንግግር ውስጥ። እኛ ደግሞ ኢህአዴግ ዲሞክራሲያዊ ስርዓትም ሆነ ሀቀኛ ፌዴራላዊ ስርዓትን ለመፍጠር አልተሳካለትም ነው የምንለው።
ለመሆኑ ለተቃዋሚዎች እንደውም ተቃዋሚዎች አይደለም ያሉት እሳቸው ተፎካካሪ ድርጅት ነው ያሉት ጥሪ አቅርበዋል። ይህን ጥሪ እንዴት ይመለከቱታል? የተለየ ነው አይደለም? ይሄም
ቲዶም ሆነ በቲዶ ደረጃም ከዚህ በፊት ጥሪ አድርጎ መሰረታዊ በሆኑ ጉዳዮች ላይ እንነጋገር ብለን በይፋ መልስ ሰጥተናል። አሁን እንደ ለምሳሌ ከአራቱ መሪ ድርጅቶች ከሶስት ወር በፊት ይመስለኛል ተመሳሳይ ነገር ለ17 ቀናት ወይም ከዛ በላይ ተነጋግሮ ከሰማይ በታች ባሉት ጉዳዮች ላይ ተነጋግሮ ለኢትዮጵያ ሕዝብ አዲስ ነገር ይዘን እንመጣለን ብሎ ነበር። ለምሳሌ ፖለቲካ እስረኞች እንዳሁን ተጨምሮ እየታሰሩ እንጂ የነበሩትን ሙሉ በሙሉ አልተፈቱም። በሺዎች የሚቆጠሩ አሁንም እስር ቤት እየማቀቁ ነው። እንዳሁም ከዛ በኋላ አስቸኳይ ጊዜ አዋጅ መጥተዋል። ስለዚህ እንግዲህ ያህል ብዙ ጊዜ ቃልና ተግባር ላይ ችግር ስላለው አንተ እንደምትለው በቋንቋ ደረጃ ለውጥ አለ። በትክክል ተቀናቃኞች ድሮ ጸረ ሰላም ኃይሎች፣ ጸረ ህዝብ ኃይሎች፣ ጸረ ልማት ኃይሎች የሚባሉ ነገሮችን ዛሬ አለመጠቀሙ ጥሩ ነው። እኔ በበጎነት አለ ማለት ነው። ግን እኔ ዋና ጉዳይ ከሌሎችም የሰጠሁት ዋና ጉዳይ ኢህአዴግ ሀገሪቷና ህዝቦቿን ለመታደግ ከሌሎች የሀገሪቱ ዲሞክራሲያዊ ኃይሎች ጋር ለመስራት ከራሱ ሳጥን ውጭ ወጥቶ ለመነጋገር፣ በሀቅ ለመደራደር፣ የጋራ ሀገርን በጋራ ለመገንባት ኢህአዴግ ተዘጋጅቷል የሚለው ላይ አዲሱን መሪ ባደረገው ንግግር ማመኑ አስቸግሮኛል ማለት ነው።
ኢህአዴግና ዛሬ የሾማቸው አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ የወደፊቷን ኢትዮጵያ ታሪክ እንዴት ባለ አቅጣጫ ይወስዱት ይሆን? ወደፊት የሚታይ ይሆናል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አዲሱ ጠቅላይ ሚኒስትር ቃለ መሐላ ከፈጸሙ በኋላ ባደረጉት ንግግር በውጭ ሀገር የሚኖሩ ኢትዮጵያውያን በሀገራቸው ፖለቲካና ምጣኔ ሀብት እንዲሳተፉ ጥሪ አቅርበዋል። እርቅና መግባባት እንዲኖርም በንግግራቸው ያላቸውን አቋምና ተስፋ ገልጸዋል። በውጭ ሀገር ከሚኖሩ ተቃዋሚዎችና የማህበረሰብ ተቋማት መሪዎች ምላሽ የጠየቀው ሰለሞን ክፍሌ ከማህበረሰብ መሪዎች ሻለቃ ዳዊት ወልደ ጊዮርጊስን፣ ከኦሮሞ ዴሞክራሲያዊ ግንባር ደግሞ ዶክተር ሀሰን ሁሴንን ይዟል።
የዶክተር አብይ ንግግር በንግግርነቱ በጣም ጥሩ ነው። በጣም መንፈስ አዳሽ ነው። በደንብ አዳምጨዋለሁኝ። ቆመናው፣ በራሱ ያለው እምነት፣ ያነሳቸው ነጥቦች፣ የዳሰሳቸው ነጥቦች ሁሉም ያስደስታሉ፣ ያኮራሉ። የኢትዮጵያ ታሪክንና ሚና የተጫወቱትን በተለይ ደግሞ ከአጼ ምኒልክ ጀምሮ መሪዎቹን አንስቶ ታሪካችን በሚገባ በትክክለኛ ገጽታው አቅርቦታል። ይሄ ማናቸውም መሪ በኢትዮጵያ ውስጥ በቅርብ ያሉ መሪዎች ለማንሳት የሚጠየፉትን ነገር ነው ያነሳው። ይሄ በዚህም ኮርቻለሁኝ። ከሀገር ኃላፊነት ጋር አያይዞ የቤተሰቡን ጉዳይ ማንሳቱ ደግሞ ስብዕናውን እና ሰውነቱን በሚገባ አሳይቷል። በዚህም በጣም ስሜቴን ነክቶታል። ሆኖም ንግግር ነው ያደረገው ዛሬ። እኔ ብዙ የመንግስታት ለውጥ በአፍሪካ ውስጥ አይቻለሁኝ። የተሰየሙ ዕለት የተናገሩትንና ከዛ በኋላ ደግሞ በተግባር የሚያሳዩት በብዙ ጊዜ የተለያየ ሆኖ ይታያል። በዚህ ሁኔታ እንደማይሆን ተስፋ አለኝ። ያላነሳቸው ነጥቦች አሉ። ሰው የተፈለጋቸው የጠበቃቸው የጊዜ አዋጅ፣ የእስረኞቹ ጉዳይ፣ እስረኞቹን የመፍታት ጉዳይ በተለይ አላነሳም። ይሄንን ማንሳት የማይችልበት ምክንያቶች ይኖርቷል ብዬ አስባለሁ። ይሄንን ከካቢኔው ጋር ተነጋግሮ የሚጨርሰው እንጂ በራሱ ውሳኔ ቀርቦ የሚናገረው ስላልሆነ ይመስለኛል ያላነሳው። በኤርትራ ጉዳይ ላይ ተነስቷል። አዲስ ነገር አልታየም። ነገር ግን በጠቅላላው በአካባቢው ሰላም መኖር እንዳለበት ተገንዝቧል። ከዚህ በፊትም የተነገረ ቢሆንም ምናልባት ዶክተር አብይ በተለየ መልኩ የተገነዘበውና በኤርትራና በኢትዮጵያ መካከል ሰላም ከሌለ በሁለቱም ሀገር ውስጥ ሰላም እንደማይኖር ተገንዝቧል። ይሄ ደግሞ በኢኮኖሚም በፖለቲካም በብዙ አቅጣጫ ኢትዮጵያ ላይ ጉዳት ሊያደርስ ስለሚችል በሁለቱም ሀገር ላይ ጉዳት ሊያደርስ ስለሚችል ይህን የተገነዘበ ይመስላል። ይህን አንስቷል። በጠቅላላው በእኔ የተመለከትኩት የወሰድኩት በበጎነቱ ነው። ነገር ግን የኢትዮጵያ ሕዝብ ተጠያቂ አድርጎ በየጊዜው ድጋፍ መስጠትና በድጋፍ ብቻ ሳይሆን ክሪቲካል ሆኖ በመተቸትም ሆነ የሚጠብቀውን ነገር በጊዜው ባለመፈጸሙ ተጽዕኖ ማድረግ አለበት። ግን በበጎነት ነው መቀበል ያለብን፣ እድሉን መስጠት አለብን። አመሰግናለሁ።
ቀጣዩ ዶክተር ሀሰን ሁሴን የኦሮሞ ዴሞክራሲያዊ ግንባር የውጭ ጉዳይ ኃላፊ ናቸው።
እኔ ግሩም ዳምጫዋለሁ። ካለፈው 6 ዓመት ከተገነዘብነው ለየት ያለ ነው። የሚቀጥሉ ከኢህአዴግ የሚቀጥሉ ፖሊሲዎች ይኖራሉ። ስለ ለውጥም ተናግረዋል። ያተኩረው በአንድነት ላይ ነው። አንዱ የኢትዮጵያ አደጋ የአንድነት ችግርና የመከፋፈል ችግር ስለሆነ እሱ ላይ በማስረገጥ ተናግረዋል። እሱ በጥሩ ጎኑ የሚታይ ነው። ብዙ ተስፋ የሚሰጡ ፍንጮችም ሰጥተዋል። የዲሞክራሲን አስፈላጊነት፣ የእርቅን አስፈላጊነት፣ የህግ የበላይነት ሲባል መንግስት የሚፈልገውን እርምጃ ማስገደድ ሳይሆን ሰዎች፣ ህዝቦች በህግ ፊት እኩልነት እንዲኖራቸው ማድረጉ፣ መንግስት የህዝብ አገልጋይ መሆኑ፣ ብዙ ብዙ ሊጠቀሱ የሚችሉ ነገሮች ተካተዋል። ትልቁ ነገር ተግባር ስለሆነ በተግባር ወደፊት የምናየው ይሆናል ብዬ አስባለሁ።
በጣም አመሰግናለሁ ዶክተር ሀሰን ሁሴን።
አመሰግናለሁ።
እያደመጣችሁ ያላችሁት ጋቢና ቪኦኤ ነው። በመቀጠል ደግሞ ወደ ተለያዩ የኢትዮጵያ ክፍሎች ደውለን የሰበሰብናቸውን አስተያየቶች እናሰማችሁ። በለፍ ተቀደም የተሰበሰቡ የህዝብ አስተያየቶች ናቸው።
ስሜ ፉፋው መታ እባላለሁ። ከሀረማያ ዩኒቨርሲቲ ነው። አሁን ራሱ ልጆች በቴሌቪዥን እያዩ አሁን የጨውት እሱን ነው ዶክተር አብይ ስረክብ ከኃይለማርያም ደሳሌ
ድምጻቸውን ያሰሙት ለዛ ነው።
እና በጣም በጣም ደስ ብሎናል። በጣም በጣም ደስ ብሎናል። ኢትዮጵያ ውስጥ በቃ ሪል የሆነ ቼንጅ የሚመጣበት ጊዜ አሁን ነው ብለን እናስባለን። ለእኛ ለተማሪዎችም ለወጣቶችም ስርዓቶች በዚህ ሀገር በዙበት ታይም እና ዶክተር አብይን ማግኘታችን በጣም ደስ ብሎናል። እና በዚህ አጋጣሚ ደግሞ ሁላችሁንም የኢትዮጵያ ህዝብም የኦሮሚያ ህዝብም እናንተንም እንኳን ደስ አላችሁ ማለት እፈልጋለሁ።
እሺ፣ ሁላችሁም ተሰብስባችሁ ነው እንግዲህ ዩኒቨርሲቲ ውስጥ እየተመለከታችሁ ያላችሁት?
አዎ፣ በዚህ ሪሊ በዚህ ታይም ዩኒቨርሲቲ ውስጥ ቴሌቪዥን የለምና ውጪ ወተን ጸጉር ቤት ምናምን ቲቪ አለ እሱን ሁሉም ብዙ ተማሪ 50 ምናምን የሚሆን ተማሪ መንገድ ላይ ደርሶ ምናምን ተሰብስቦ ጸጉር ቤት ነው ያያለውና ግቢ ውስጥ ቴሌቪዥን ስለሌለ ማለት ነው ዘግቶታል በዚህ ጊዜ።
እንግዲህ እናንተ ወጣቶች ናችሁ ተማሪዎች ናችሁ አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ለእናንተ ተስፋ የሰጧችሁ በምን የተነሳ ነው? ይሄን ግለጽልኝ እስቲ።
ተማሪ ሙሉ ተስፋ የሚያደርገው ነሱን ስራ ከዚህ ወጥቶ የተሻለ ስራ እንደሚያገኝ በተማሪ መስክ ወደ ስራ እንደሚሰማራ እና ብዙ በቃ ከዚህ በኋላ ያለው የራሱንም የቤተሰቡንም ሆኖ የሀገሩን አሁን ያለችበትም ነገር ወጥታ በሰላም በብልጽግና እንደምትኖር ተስፋ አድርጎ ነው ነሱን እንግዲህ ተስፋ ያደርግናቸው።
አመሰግናለሁ።
እሺ፣ እኔም አመሰግናለሁ በጣም።
ለዚች ሀገር ያው ትልቅ እድገት ያመጣል ብዬ አምናለሁ። ያው ኢትዮጵያ ውስጥ ህግ መጽሐፍ ላይ ብቻ እንዳይሆን በስነ ስርዓት እንዲተገበር እንዲያደርግ ነው ፈልግ።
ስሜ ትግስት እባላለሁ። የምናረው ደሴ ከተማ ነው። የሚያስፈልገው ለኢትዮጵያ የሚያስፈልጋት ነ ሰላም፣ ዲሞክራሲ። ደስተኛ ነን፣ ደስ ብለናል።
ለምን ደስ አላችሁ?
ለምን ደስ አላችሁ? በቃ አዲሱ ሲመረጥ ደስ ይላል።
አዲስ ለውጥ ያመጣል ብለን
ገምታለን፣ ተስፋ እናደርጋለን።
ስሜን ግብርል ረራ እባላለሁ። የምኖረው ከተማ መቀለ ትግራይ ክልል ማለት ነው።
እሺ፣ ገብረ እግዚአብሔር በምን ስራ ነው የተሰማራኸው?
ነጋዴ ነ።
እንግዲህ ጠቅላይ ሚኒስትር አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ስልጣኑን ተረክበው በፓርላማ ንግግር አድርገዋል። ምን አስተያየት አለ በጠቅላይ ሚኒስትሩ ንግግር ዙሪያ? አንተን የነኩህ በአጠቃላይ በሂደቱ ምን አይነት ሀሳብ ያለህ አንተ?
የኔ ሀሳብ በጣም ጥሩ ነው። የነበረው እውቀትና የሆነ እንትን የነበረው በዛ 2 ዓመት አካባቢ ማለት ነው። ከዛ የተመረጠ ጠቅላይ ሚኒስትር ማለት አገሪቱ በሰላምና በመረጋጋት እንደ ነበሩት ጠቅላይ ሚኒስትር በጥራቱ ወራር ብዬ ተስፋ አደርጋለሁ።
ከንግግራቸው ተስፋ የሰጠህ ምንድን ነው?
ከንግግራቸው እንደነበሩ ጠቅላይ ሚኒስትሮች ተግቼ እሰራለሁ፣ ወደፊትም ይህች ሀገር በሰላምና በፍቅር እመራታለሁ፣ በአንድነትና በምክር እመራታለሁ ብለው የሆነ ቃል ገብተዋል እና በዛ ቃል በቃ ደስ ብሎኛል።
እሺ፣ በጣም አመሰግናለሁ ገብረ እግዚአብሔር።
እኔም አመሰግናለሁ።
አዎ፣ አልሰማሁም። እኔ ስራ ላይ ነው። ጌታዬ
አልሰሙም።
ገና መፍትሄ ፈላጊዎች ስለሆነ እኛ ወደ ስራችን ነው። ማታ ገብቼ ብችል ነው በእናንተ ማህበራዊ የምሰማው። እንዲያውም ዜና ማህበራዊ የምንሰማ በደንብ በእናንተ ነው ብዙ ጊዜ።
እሺ፣ እሺ። ሰነፍሰማ ብያቸው።
ሁሉን አየሸቱ እባላለሁ። እዚህ አዲስ አበባ ነው የምኖረው። እኔ ብዙም አልሰማሁትም፣ ብቻ ሐኪም ቤት ነበርኩኝ። ግን እኔ ገና ሲመረጥ ጀምሮ ደስተኛ ነኝ። እኔ ለምን የሚናገረው ስለ አንድነት ስለሆነ የሚሰብከው፣ እኛም አንድነት ነው ስሜታችን። ህዝቡ በራሴም ሳይሆን የራሴም ስሜት የሰውንም ሳይ አንድነት ነው። በቃ የመከፋፈል የለም ብሎ በቃ ይሄንን ራዕይ ይዞ ስለተነሳ ይሄንን ነው እኛ የምንፈልገው። አሁን ወቅታዊ አንገብጋቢ እንትናችን በቃ ስሜታችን ይሄ ነው። በቃ አንዱ ካንዱ እንዳይነቋቆር፣ አንዱ ካንዱ እንዳይጣላ፣ አንዱ ካንዱ በቃ እንደማይበልጥ እንደማያንስ ይሄንን ራዕይ ይዞ የተነሳ ይመስለኛል። ሰውየው ሳያቸው በቃ እንደው ሲመረጡ ገና ይህንን ካፋቸው የሚተነፍሱት አንድነት ነው። ከዚህ በፊት የምንሰማቸው መሪዎቻችን በተለይ እገሌ ብዬ እንትን ባልነውም የፓርላማ መክፈቻ ምናምን ሲያደርጉ ስሰማ የሀገራችን ህዝቦች፣ የሀገራችን ህዝቦች እንጂ ኢትዮጵያ የሚለው ቃል ብዙም ጊዜ ሲያነሱት አንሳቸው፣ ግን በቃ ኢትዮጵያ 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 ሲሉ በጣም እንትን ሌላ የተለየ ሀሴት ፈጥሮብኛል በእኔ በራሴ እና ሌላውም ህዝብ እንደዛ ነው ሳየው። ጥሩ ነው። በቃ እድለኛም ሆነው እኛን ወደ ጥሩ ነገር እንዲመልሱም እመኛለሁ።
የዛሬው የጋቢና ዝግጅታችን በዚሁ ተጠናቀቀ።
ስናስተናግዳቸው ያመሸ ነው ሄኖክ ሰማእግዜር ነው።
እኔም መስታወት አራጋው ነበር። መልካም ምሽት። Be away.
ኮን ራዲዮ ሰገለ አሜሪካቲ